ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የትግራይ ነጻ አውጪ ግንባር ላለፉት 27 ዓመታትም ሁለንተናዊ ጥቃት የከፈተው አማራው ላይ ነው። አማራው ጠላቴ ነው፣ ጠላቴን መጥፋት አለበት በሚል ሰፊ ዘመቻ ስላደረገ የአማራው የመደራጀቱ ዓላማ የህልውናውን የማስጠበቅ ነው።
በአማራነት ሲደራጁ ሌሎቹ ማህበረሰቦች የት ነው የሚገቡት? አማራውን እንደ ጠላት አድርገው የመቁጠር ሁኔታ ወይንም አንድነት የነበሩትን ህዝቦች እንለያያቸዋለን ማለት ነው።
የቀደሙት የአንድ አማራ ንቅናቄ የድርጅት ጉዳይ ኃላፊ አቶ ኃይለ ገብርኤል አያሌው፣ እሳቸውን ተከትሎ የሰማችኋቸው ደግሞ መደራጀት በክፍለ ሀገር እንጂ በጎሳ ላይ መሆን የለበትም የሚል አቋም ይዘው የቀረቡት ፕሮፌሰር አለማንተ ገብረስላሴ ናቸው። ሙሉ ውይይቱ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። ሰላም ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከቅዳሜ ሚያዝያ 6 2010 ዓ.ም ምሽት ፕሮግራሞቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ልዩ ልዩ ፕሮግራሞች ይዘን ቀርበናል። የፕሮግራሙ አቀናባሪ ንጉሡ ታምሬ ነው። አሁን ወደ ቀዳሚው የዓለም ዜና እንለፍ። መልካም ምሽት።
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳኝ ፍስሐዬ ነኝ። ወታደራዊ እቅድ አውጪዎችና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሶሪያ የኬሚካል መሳሪያ ቦታዎች ላይ የተከፈተው ጥቃት ፍጹም ስኬት ነበረው በማለት እያሞገሱ ናቸው። ሁሉም ሚሳይሎች ኢላማቸውን መጥተዋል ይላሉ የአሜሪካ ወታደራዊ ባለሥልጣኖች። ፕሬዚደንት ትራምፕ ቀደም ሲል ከአሜሪካ ጋር ሆነው ዛሬ ማለዳ ላይ በሶሪያ ለፈጸሙት ጥቃት ፈረንሳይንና ብሪታንያን አሞግሰዋል። ፕሬዚደንት ባሻር አልአሳድ ባለፈው ሳምንት ማብቂያ ላይ ደማስቆ አጠገብ በሚገኘው ቦታ በኬሚካል መሳሪያነት የሚጠረጠር ጥቃት አካሂደዋል ለሚለው ክስ ምላሽ ነው ጥምረቱ ጥቃት ያካሄደው። ሶስት ሀገሮች፣ አንድ በመዲናይቱ ደማስቆ፣ ሁለት ሌሎች ደግሞ ከሰሜን ሊባኖስ ጋር በሚዋሰነው ድንበር አጠገብ በሚገኘው ሆርምስ አጠገብ የኬሚካል መሳሪያ ቦታዎች ላይ 105 ሚሳይሎችን እንደተኮሱ ተገልጿል። ፕሬዚደንት ትራምፕ ጥቃቱ ከተካሄደ በኋላ በትዊተር ባስተላለፉት መልእክት ሌሊቱን የተሟላ ጥቃት ተካሂዷል፣ ለአስተዋይነታቸውና ለወታደራዊ ክፍላቸው ኃያልነት አመሰግናቸዋለሁ፣ ከዚህ የበለጠ ውጤት አይኖርም፣ ተልዕኮው ተጠናቋል ሲሉ አስገንዝበዋል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ በቴሌቪዥን በታየ ጋዜጣዊ ጉባኤ ሲናገሩ የጣምራ ጥቃት የተካሄደው በሶሪያ የመንግስት ለውጥ ለማምጣት ሳይሆን የአልአሳድ መንግስት ኬሚካል መሳሪያ የመጠቀም አቅሙን ለማዳከም ነው ብለዋል። የፈረንሳዊ መሪ ኢማኑዌል ማክሮን በበኩላቸው ኬሚካል መሳሪያ ጥቅም ላይ ሲውል ዝም ብለን ልናልፍ አንችልም የሚል መግለጫ አውጥቷል። ወደ ኋላ ሰፋ ያለ ዘገባ እናቀርባለን። የዩናይትድ ስቴትስ የፈረንሳይና የብሪታንያ ወታደራዊ ኃይሎች ዛሬ ማለዳ በሶሪያ መንግስት ኢላማዎች ላይ የፈጸሙት የአየር ጥቃት ድጋፍና ከባድ ነቀፌታ አስከትሏል። ፔንታገን ማለት የዩናይትድ ስቴትስ መከላከያ ሚኒስቴር ሶስቱም የተመቱት ኢላማዎች ከኬሚካልና ከስነ ፍጥረታዊ መሳሪያ ምርቶች ጋር የተያዙ ናቸው ይላል። የሶሪያ አጋር የሆነችው ሩሲያ በምዕራብ ሀገሮች የተከፈተውን ጥቃት አጥብቃ አውግዛለች። ሶሪያ በአየር ጥቃቱ ወቅት 13 ሚሳይሎችን መትቼ ጥያለሁ ብላለች። በብዙ መቶዎች የሚቆጠሩ የፕሬዚዳንት አልአሳድ ደጋፊዎች ወታደራዊውን ጥቃት በመቃወም በደማስቆ ተሰልፈዋል። ሩሲያ በብዙ ሺዎች የሚቆጠሩ ወታደሮችና ወታደራዊ ዕቃዎች ሶሪያ ላይ አስፈራለች። አንድ ከፍተኛ የሩሲያ ጀነራል ሞስኮ የተራቀቀ ዘመናዊ የሚሳይል ዘዴን ለሶሪያ ልታቀርብ ትችላለች ብለዋል። ጀርመን፣ ካናዳ፣ አውስትሬሊያና ጃፓን የአየር ጥቃቱን ደግፈዋል። የአውሮፓ ካውንስል ፕሬዚደንት ዶናልድ ታስክ የአውሮፓ ህብረት ፍትህን በመወገን ከአጋሮቻችን ጋር እንቆማለን ብለዋል። የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ዋና ጸሐፊ ጄምስ ስቶልተንበርግ ኬሚካል መሳሪያን የሚጠቀሙት ወገኖች ተጠያቂ መሆን አለባቸው ብለዋል። በተባበሩት መንግስታት ድርጅት የቻይና ተወካይ ጉዳዩ በጥንቃቄ እንዲያዝ አሳስበዋል። የእስራኤል ወታደሮች ትላንት አንድ ፍልስጤማዊን እንደገደሉ፣ 900 የሚሆኑትን ደግሞ እንዳቆሰሉ የጋዛ የጤና ጥበቃ ሚኒስቴር ገልጿል። ብዙ ፍልስጤማውያን በፍልስጤማውያን የሚተዳደር ጋዛ ሰርጥንና እስራኤልን የሚከፍለውን የድንበር አጥር ጥሰው ለመግባት ተደጋጋሚ ሙከራ ባደረጉበት ወቅት የእስራኤል ወታደሮች እነሱን ለመበተን ተኩስ ከፍተዋል። እንባስ መጭ ጋዝንም ተጠቅመዋል። ግጭቱ የተነሳው በብዙ ሺህ የሚቆጠሩ ፍልስጤማውያን በድንበሩ አካባቢ ተቃውሞ ባካሄዱበት ወቅት ነው። ተቃውሞው እስከ መጪው ግንቦት ወር የሚቀጥል ሲሆን የዛሬው ሶስተኛው ሳምንታዊ ተቃውሞ ነው። የጋዛ የጤና ጥበቃ ሚኒስቴር በገለጸው መሰረት አንድ የ28 ወጣት ልጅ በተተኮሰበት ተገድሏል። ጉዳት ከደረሰባቸው ከ900 በላይ ፍልስጤማውያን 223ቱ በተከፈተባቸው ተኩስ እንደቀሰሉ ጠቁመዋል። ከቆሰሉት መካከል 10 ነርሶችና እግረኛ ሐኪሞች እንዲሁም 2 ጋዜጠኞች እንደሚገኙባቸው የጤና ጥበቃው ሚኒስቴር ገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃል።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ለቀዳሚው ዘገባ ወደ ኬንያ እንሻገራለን። የአካባቢው ሰላም ሳይመለስ ወደ ቤታችን መመለስ አንፈልግም ያሉት በቅርቡ ከኢትዮጵያ ሞያሌ ተፈናቅለው ወደ ኬንያ የፈለሱትና ከዚያ የሚገኙ ስደተኞች ናቸው። በአካባቢው ሰላም ሳይሰፍን ወደ ቤታችን እንድንመለስ የኬንያ መንግስት እያስገደደን ነው ሲሉም ተናግረዋል። ስደተኞቹ አሁን በሶሎሎ ደንበላ ፍቻና በሚባል ቦታ የሚገኙ ሲሆን የማርሳቢት ግዛት እንድንመለስ ግፊት እያደረሰብን ነው ሲሉም ገልጠዋል። የኬንያ ስደተኞች ጉዳይ መስሪያ ቤት ግን ስደተኞቹ ያልፈቃዳቸው ቸው እንዲመለሱ አይገደዱም የሚል መልስ ሰጥቷል። ገልሞ ዳዊት ተጨማሪውን እንሆ ይዞ ቀርቧል።
ኬንያ ማርሳቢት ግዛት በደንበላ ፍቻና ግዛዊ መጠለያ የሚገኙ የኢትዮጵያ ስደተኞች በአካባቢው ሰላም ሳይሰፍን የማርሳቢት ግዛት አስተዳደር እንዲመለሱ እያስገደዳቸው መሆኑን ተናገሩ። አንድ በደንበላ ፍቻና ግዛዊ መጠለያ የሚገኝ ስደተኛ ምንም ምክንያት እንኳን ሳይነገራቸው እንዲውጡ እንደተባሉ ይናገራል።
እንዲሁ ተነስተው ግቡ አሉን። በቃ ሀገራችሁ ሰላም ወርዷል ተመለሱ አሉን። እኛ ግን በሀገሩ ሰላም እንደሌለ ነው የምናውቀው። ስለዚህ መግባት እንደማንችል ነገር ናቸው። ካስገደዳችሁን እንኳን ወደ ጫካ ሄደን እንጠለላለን ብለን ስነግራቸው ሂዱና በሀገራችሁ ጫካ ውስጥ ተሸሸጉ እንጂ እዚህ መቆየት አትችሉም አሉን።
ስደተኞች መመለስ የጀመሩት ከሶመሬ ጊዜያዊ መጠለያ ሲሆን በደንበላ ፍቻና ያሉትም አሁን መመለስ መጀመራቸውን ነዋሪዎች ይናገራሉ። ለስደተኞቹ የተሰጠው አማራጭ ሌላው በተገን ጥያቄነት መመዝገብ ሲሆን ብዙዎቹ ግን በስደተኝነት ከመመዝገብ ይልቅ የአካባቢው ሰላም በቦታው እስኪመለስ እዚያው መቆየትን ይመርጣሉ። ወይዘሮ ደርሚገኛ የስምንት ልጆች እናት ናቸው።
እኛ ወደ ካኩማ መሄድ አንፈልግም። እኛን ጠላት እያሳደደን ስለሆነ ነው እንጂ ትንሽም ብትሆን ንብረትና ቀዬ ያለን ሰዎች ነን። ዶሮ እንኳን ቢሆን ንብረታችንን ትተን መሄድ አንችልም። ለነፍሳችን ብለን እንጂ ከመሬታችን መሰደድ ፈልገንም አይደለም። የልጆቻችን ደም ፈሶበታልና ስለዚሁ እዚሁ ሆነን መጠባበቅ እንደምንፈልግ ነው የነገርናቸው።
ስደተኞቹ ስላነሱት አቤቱታ የኬንያ ሞያሌ አካባቢ ፓርላማ አባል አቶ ካለቸ ጉፉን ጠይቀን ነበር። እርሳቸውም የማርሳቢት ግዛት ውሳኔን ስደተኞቹ በትክክል አልተረዱትም ይላሉ።
አየህ፣ የስደተኞች ጉዳይ ዓለም አቀፍ ጉዳይ ነው። ስለዚህ ማንኛውም ስደተኛ ወደዚች አገር ሲመጣ የኬንያ መንግስት ነው የሚቀበለው። እነኚህ ግን ወንድሞቻችን ስለሆኑ የማርሳቢት ግዛት በተለያዩ ነገሮች አግዟቸዋል። የማርሳቢት ገዢው ማለት የፈለገው አሁን የማርሳቢት ግዛት ለጊዜው ድጋፍ አድርጎላቸዋልና ደግሞም በኢትዮጵያን በኩል መረጋጋት ስላለ መመለስ የሚፈልጉት እንዲመለሱ፣ በስደተኝነት መቀመጥ የሚፈልጉ ግን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ኃላፊነት ይወስዳል ሲል ነው ያስቀመጠው። ለምን ንግግሩን ሌላ ይዘት እንደሰጡት ግን አላውቅም።
ሌላው ጉዳዩ የሚመለከተው የኬንያ የስደተኞች ቢሮ ነው። አንድ ስማቸው እንዲጠቀስ ያልፈለጉ የቢሮ ባልደረባ ግን በኬንያ ሕግ ስደተኞችን የመቀበል ኃላፊነት የማዕከላዊ መንግስት ድርሻ መሆኑን ጠቁመው ስደተኞቹን ከፍቃዳቸው ውጪ እንዲመለሱ የሚያስገድድ አካል እንደማይኖር ገልጸዋል። ብዙዎቹ ተፈናቃዮች በስደተኝነት መመዝገብ የማይፈልጉ በመሆናቸው ቢሮአቸው መፍትሄ እያፈላለገ መሆኑንም አክለው ይናገራሉ። በተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር በተለይ ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ከተሾሙ ወዲህ በርካቶች ከጊዜያዊ መጠለያ ወደ ቀያቸው መመለሳቸውን ይፋ አድርገዋል። ብዙ ስደተኞች ተመለሱት ሶመሬ ተብሎ ከመጣውቀው የስደተኞች መጠለያ ነው። ተመላሾቹ ወደ ቤታቸው ሲመለሱ አንዳንዶች ቤታቸው ተሰብሮ ንብረታቸው እንደተወሰደባቸው ይናገራሉ። ወዘሮ አብዲያ ገልማ የአንድ ልጅ እናት ነች። በሶመሬ ግዛዊ መጠለያ ለሳምንት ከቆየች በኋላ ወደ ቤቷ ስትመለስ ንብረቷ እንደተዘረፈባት ትናገራለች።
ምንም የቤት ቃል አስቀሩልኝም። ሁሉን ጠቅልለው ነው የወሰዱት። አልጋዬን ራሱ ዘመዶች ከጋምቦ አሉኝ። እነሱ ጋ ነው እያደርኩ ያለሁት። አሁን ሰወጣ ምንም በጄ ይዤ አልወጣሁም። ከልጄ ውጪ ስለ ንብረታችን ስንጠየቅ ለምን ቤታችሁን ትታችሁ ሄዳችሁ እያሉ ያስፈራሩናል። ምንም መልስ የሚሰጥህ እንኳን ሰው የለም።
ይህ በእንዲህ እንዳለ ነዋሪዎች አሁንም ሞያሌ ወደ ቀድሞው አለመመለሷን ይናገራሉ። በተለይ በከተማዋ የመከላከያ ሰራዊት አባላት በብዛት ሰፍሮ እንደሚገኙ ነው የሚናገሩት።
ከበፊቱ በተጨማሪ አሁን ብዙ ሰራዊቶች አሉ። ካምፕ ውስጥ ራሱ ጠዋት በፊት ትንሽ ሆኖ ነበር የሚወጡት፣ አሁን ግን በብዛት ነው የሚወጡት። ከነዋሪዎች ጋርም ይጋጫሉ። በተለይ ብስክሌት የሚነዱ ልጆች የቀይና አረንጓዴ ምልክት ሲያገኙባቸው ይደበድቧቸዋል። ትላንት ራሱ ልጆች ደብድበዋል በዚሁ ምክንያት።
በከተማዋ ሙሉ መረጋጋት ስለሌለ ብዙ የንግድ ቤቶች ዝግ መሆናቸውን አሁንም ነዋሪዎች ይናገራሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች አሁን ወደ ሁለተኛው የምሽቱ ዘገባ እናልፋለን። ወደ አዲስ አበባ ይመለሰናል። ከ60 ዓመታት በፊት የተገነባውና የአፍሪካ አንድነት ድርጅት የተወለደበት የአፍሪካ አዳራሽ ህንጻ በ57 ሚሊዮን የአሜሪካ ዶላር እንዲታደስ የኢትዮጵያ መንግስትና የአፍሪካ የምጣኔ ሀብት ኮሚሽን መፈራረማቸው ተዘግቧል። እድሳቱ አዳራሹን ከማዘመን ባለፈ የቱሪስት መናኸሪያ እንደሚያደርገውም ተገልጧል። መለስካቸው አምሃ ተከታትሎታል።
በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ዋና ጽህፈት ቤት ግቢ በሚገኘው አፍሪካ አዳራሽ እንዲታደስ የተወሰነው በመንግስታቱ ድርጅት ጠቅላላ ጉባኤ የዛሬ 2 ዓመት ነበረ። ጠቅላላ ጉባኤው በወሰነው መሠረት የዛሬው የአፍሪካ ህብረት የቀድሞው የአፍሪካ አንድነት ድርጅት የተወለደበትን ህንፃ አፍሪካ አዳራሽን ለማደስ እስከ 56.9 ሚሊዮን ዶላር የሚደርስ ወጪ ይዞለታል። ይህንን ውሳኔ ተግባራዊ የሚያደርግ ስምምነት እዚሁ አፍሪካ አዳራሽ በተካሄደ ሥነ ሥርዓት የኢትዮጵያ መንግሥትና የአፍሪካ ኢኮኖሚክ ኮሚሽን ተፈራርመዋል። በመንግሥታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ዶክተር ቬራ ሶንጎዌ ስምምነቱን ሲፈርሙ እድሳቱ ለምን እንዳስፈለገ ባጭሩ ገልጸዋል።
A lot has happened in 60 years in our countries, on our continent. We have many more countries that are independent.
በ60 ዓመታት በየሀገሮቻችን በአህጉራችን ብዙ ነገሮች ተፈጽመዋል። ዛሬ ከወትሮ ይልቅ አያሌ ነጻ የሆኑ አገሮች አሉን። እናም ወደ ስብሰባችን የሚመጡ እጅግ ብዙ ሰዎች አሉ። ስለሆነም አሁን ልናደርገው የምንሞክረው አፍሪካ አዳራሽን ከዘመኑ ጋር በሚመጥን ሁኔታና መንገድ እንዲሁም ከስሙ ጋር በሚሰምር መልኩ ቁጥሩ ከፍ ያለ ተሰብሳቢ የሚያስተናግድ አዳራሽ እንዲሆን ነው። የአፍሪካ ልጆች ይህ ይገባቸዋል። ኢትዮጵያ ላለፉት 60 ዓመታት እኛን በማስተናገድ ረገድ የሰራችው የሚደነቅ ነው። ለዚህ ነው አሁን እዚህ ያለ ነው። ለዚህም ነው አሁን በበለጠ ፍቅር ወደዚሁ እንድንመጣ የሚያስችለንን ስራ ለመስራት የምንሞክረው።
የኢትዮጵያ የውጭ ጉዳይ ሚኒስቴር ሚኒስትር ዴታ ወይዘሮ ሂሩት ዘመነ ፊርማቸውን ሲያኖሩ ባደረጉት አጭር ንግግር ያስታወሱት በዚህ አዳራሽ ከዓመታት በፊት የተከናወኑትን ታላላቅ ተግባራት ነበረ።
ዚስ ኮንቲኔንት ሃዝ ቢን ቨሪ ዲተርሚንድ ቱ ካም ቱጌዘር ቱ ቢልድ ዩናይትድ ፍሮንት።
ይህ አህጉር አንድ የተባበረ ግንባር ለመገንባት ቁርጠኝነቱን አሳይቷል። እናም ዶክተር ሶንጉዌ ካሉት ጋር እስማማለሁ። ይህ አዳራሽ ቅኝ ገዥነትን በመምታት ውጤቱ 100% የሚባል እንደሆነ አምናለሁ። በዚህም ልንኮራ ይገባል። የድርጅታችን መስራች አባቶች ያከናወኑትን ተግባር በታላቅ ክብር እናስታውሳለን። እዚህ አድርሰውናል። ይህን እድል በመጠቀም እንደ አህጉር አንድነት እጅግ አስፈላጊ መሆኑን ተረድተው ላደረጉት አስተዋጽኦ ለቀድሞ መሪያችን ለአጼ ኃይለ ሥላሴ ያለኝን የተለየ አክብሮት መግለጽ እወዳለሁ።
ዶክተር ቬራ ሶንጉዌ በፊርማው ስነ ስርዓት ላይ የመንግስታቱ ድርጅት ጠቅላላ ጉባኤ ለዚህ ህንፃ የሰጠውን ግምትም አውስተዋል። አክለውም በህንፃ ግንባታው ሂደት ያሉትን ችግሮች በመጠቆም ሊደረግ የሚገባውን ጥንቃቄም አስገንዝበዋል።
Africa Hall's construction is one of the biggest budgets for infrastructure that we have.
የአፍሪካ አዳራሽ ግንባታ በመላው የመንግስታቱ ድርጅት ከሚከናወኑ የመሰረተ ልማት ግንባታዎች ታላላቆቹ አንዱ ነው። ይህ ለአህጉሩ ብቻ ሳይሆን ለመንግስታቱ ድርጅት ያለውን አስፈላጊነት ጭምር ያሳያል። ስራውም በቁጠባና በቅልጥፍና መስራት ይኖርብናል። ግንባታ ብዙ ጊዜ በተያዘለት መርሃ ግብር ያለመጠናቀቅ ዝንባሌ ያለው ይህንን በሚገባ እናውቃለን።
ወይዘሮ ሂሩት ዘመነ በበኩላቸው መንግስታቸው የግንባታውን ሂደት በተመለከተ ሊረዳ የሚችለውን ሁሉ እንደሚያደርግ ቃል ገብተዋል። አክለውም የመንግስታቱ ድርጅት ለጉዳዩ የሰጠውን ትኩረት አመስግነዋል።
We are very grateful for the attention and focus given by the United Nations to be a partner in making this site ahead.
ይህን ስራ ቅርስ ለማድረግ በመንግስታቱ ድርጅት ስለተሰጠው ትኩረት በጣም እናመሰግናለን። ዶክተር ሶንግዌን መጀመሪያ ሄጄ ሳናግራቸው ጄኔቫ፣ ኒውዮርክና አዲስ አበባ በዚህ ሂደት ሲጣመሩ የሰው ልጅ ሁሉ የጋራ ቅርስ ይሆናሉ ብለው ነበር። በዚህም ባለፈው ጊዜ በሰራነው እርስ በራሳችን እንማማርበታለን። ባለፈው ጊዜ የሰራነውን ደግሞ ወደፊት ሊያንደረድረን የሚችል ኃይል እንደሚፈጥርልን አምናለሁ።
የአፍሪካ አዳራሽ በአዲስ አበባ ከተማ ከብሔራዊ ቤተ መንግስት ፊት ለፊት በዳግማዊ ምኒልክ ጎዳና ዳርቻ ከፍ ካለ ስፍራ ጉልህ ሆኖ የሚታይና አይን የሚማርክ ህንፃ ነው። እንደ አውሮፓውያን አቆጣጠር በ1961 ዓ ም ፌብሩዋሪ 26 በቀዳማዊ አጼ ኃይለ ሥላሴ ተመረቀ። የአፍሪካ ኢኮኖሚክ ኮሚሽን ከኢትዮጵያ መንግሥት፣ በመንግሥታቱ ድርጅት ከትምህርት ሳይንስና ባህል ድርጅት ወይንም ዩኔስኮ እና ከአፍሪካ ኅብረት ጋር በመተባበር አፍሪካ አዳራሽ እንዲታደስ ከአስር ዓመታት በፊት ተነሳሽነቱን ወስደዋል። ኮሚሽኑ የተመሠረተበትን 50ኛ ዓመት ባከበረበት በዚህ ወቅት አዳራሹን የአፍሪካ ዘመናዊ ታሪክ ሐውልት ብሎ ሰይሞታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃንና ገልሞ ዳዊትን ለዘገባዎቻቸው እናመሰግናለን። አድማጮች፣ አሁን ወደ ምሽቱ ቅንብሮች እንለፍ። ከትላንት በስቲያ ሐሙስ ምሽት የተጀመረና በሰዓት እጥረት ሳቢያ ሁለተኛውን ክፍል ማቅረብ ሳንችል የቀረነው ውይይት ነው ተከታዩ። የዩናይት ስቴትስ ምክር ቤት ያጸደቀው የሕግ ውሳኔ ኤችአር 128 ዓላማው ምን ይሆን? እንዴትስ ይሠራል? ኤችአር 128 የተባለው የዩናይት ስቴትስ ምክር ቤት ባለፈው ማክሰኞ ያጸደቀው በኢትዮጵያ የሰብአዊ መብቶች ጉዳይ ላይ ያተኮረ የውሳኔ ሐሳብ ዓላማው ምን ይሆን? እንደምንስ የተወጠነለትን ይህን ዓላማውን ያሳካል? በሚል ለደረሱን ጥያቄዎች ተጨማሪ ማብራሪያ ፍለጋ ለጉዳዩ ቅርበት ካላቸው የማኅበረሰብ ድርጅቶች ከአንዱ ተጠሪ ጋር የተካሄደ ቃለ ምልልስ ነው። ዲያቆን ዮሴፍ ተፈሪ በዚህ የውሳኔ ሐሳብ ዙሪያ በቅንጅት ከተንቀሳቀሱ በርካታ ኢትዮጵያውያን አሜሪካውያን ድርጅቶችና ቡድኖች አንዱ የሆነው የኮሎራዶው የኢትዮ አሜሪካውያን ሲቪክ ምክር ቤት ሊቀመንበር ናቸው። ቀደም ባለው ውይይታችን እልባት ካደረግንበት እንነሳለን። እንሆ ወደ ውይይቱ። ዲያቆን ዮሴፍ፣ ይህ ኤችአር 128 ያቀረባቸውን ዝርዝሮች የኢትዮጵያ መንግስት አሟልቶ ባይገኝ ቅድም የገለጿቸውን ከተቃዋሚ ድርጅቶች ጋር በግልጽ ውይይት መጀመር፣ የተባበሩት መንግስታት መርማሪ ቡድን አገር ውስጥ ገብቶ ከዚህ ቀደም የተፈጸሙ በደሎችን ማጣራት፣ አስቸኳይ ጊዜ አዋጁን ማንሳት ከቀዳሚዎች ውስጥ የሚገኙበት ናቸው። እኚህ ባልተሟሉበት የዩናይት ስቴትስ የውጭ ጉዳይ ሚኒስቴርና የዩናይት ስቴትስ ዓለም አቀፍ የተራዲዮ ፕሮግራም ወይም ዩኤስኤአይዲ ከኢትዮጵያ ጋር በሚያደርጓቸው ትብብሮች፣ ከኢትዮጵያ ጋር በሚሰሯቸው ስራዎች ላይ ተጽዕኖ ያሳድራል፣ እንዲለወጡ ያደርጋል ነው የሚሉን።
ባጭሩ ይሄ ነው። ነን ባይንዲንግ የሆነው አንደኛው ቅድም የሚያላነሳ ነው ነገር ደግሞ ምንድን ነው? የፕሬዚደንቱንም ፊርማ አያስፈልገውም በስራ ላይ ለመዋል ይሄ ነገር እና ቀልጣፋ የሆነ መቆጣጠሪያ ነው። ሌላው ግን በጣም ኢምፖርታንት ማግኔትስኪ አክት የሚባለው በተለይ ይህንን ቅድም የተዘረዘሩትን ጉዳዮች በተለይ ሰብአዊን መብትን በሚመለከት የጎዱ ግለሰቦች በባለስልጣንነት ደረጃ ሆነው የጎዱ ሰዎች ለመውጣት ህብረትንና አሜሪካንም ሆነ በምዕራብ ሀገሮችን በሩን ሊዘጋ የሚችለውን ህግ ደግሞ ሴኔቱ ትንሽ ለየት ይላል። ይህንን በስራ ላይ ማሟላት አለበት ብሎ የሚለው ቅድም የተቀሰናቸውን የአስተዳደሩን ክፍል ነው። የሚጠየቁት ሰዎች በእነሱ ላይ ተጽዕኖ እና ቁጥጥር ህጋዊ የሆነ እርምጃ ሊወሰድባቸው የሚችለውን ማዘዣ እዚሁ ሬዞሉሽን ውስጥም አለ እና እሱም አንደኛው የሚያካትተው ተጽዕኖ ነው። በነገራችን ላይ ይሄ ነገር በተለይ ያለምንም ቅዋሜ በሚያልፍበት ጊዜ አድሚኒስትሬሽኑም ራሱም ከእንግዲህ ወዲህ በኢትዮጵያ ላይ ባለው ፖሊሲ ላይ የግድ የኮንግሬስን ውሳኔ ግምገማ ውስጥ ያስገባዋል። ምክንያቱም አንድም የምክር ቤት አባል ሳይቃወመው ያለፈን የኮንግሬስን ውሳኔ ኢግኖር ማድረግ አይችልም በሙሉ ድምፅ ያለፈ በመሆኑ። እና ይሄ ደግሞ ቀላል አይደለም። ለዚህም ነው የገዢው መንግስት ያን ሁሉ ገንዘብ ያወጣ አንድ አመት ተኩል ሙሉ የተዋጋን። ይሄንን ህግ የምታሳልፉ ከሆነ እኛ በጸረ ሽብርተኝነት በሚደረገው እርምጃ ውስጥ ሁሉ ራሳችን ከአሜሪካን አጋዥነት እናስወግዳለን ብሎ ያስፈራሩት አንዴም ሁለቴም አምባሳደሩም ድብዳቤ ጻፉት ይሄን ነገር አታጸድቁ ያሉት ምክንያት አለው። ምክንያቱም የሚነክስ ጥርስ አለው እዚህ ውስጥ እና በቀላሉ የሚተካም አይደለም። በነገራችን ላይ እንደዚህ አይነት ህጎች ከዚህ በፊትም አሁን ሙሉ ተጽዕኖ በሚደረግባቸው ሀገሮች አጀማመሩ ባህሪው እንዲህ ነበር። ራሻን ብናይ፣ ኢራንንም ብናይ፣ ሌሎችም ሀገሮች ሲጀመር በእነሱ ላይ ፉል ኢኮኖሚክ ማዕቀብ ከመጣሉ በፊት ኮንግሬስ እንዲህ አይነት ተመሳሳይ ሬዞሉሽን እያወጣ እድል እየሰጠ ኮንግሬስ ብቻውን ወጥቶ አንድን መንግስት ይህንን ካላደረግ ሚል የግዴታ ህግ ሊያወጣ አይችልም። ምክንያቱም ያንን ኢንፎርስ ማድረግ የሚችልም ሜካኒዝም የለም እና ስርዓቱ በእንዲህ አይነት መንገድ ነው ከድሮም ጀምሮ የአሜሪካን ፖሊሲ በአንድ ሀገር ላይ መጨረሻ ላይ የኢኮኖሚክ ማዕቀብ ሁሉ እስከ ማድረግ የሚደርሰው። በነገራችን ላይ ኮንግረስመንስ ክሪስመስ ከመጆሪቲው ሊደር ከኬቨን መካርቲ ጋር ስብሰባ ባረግንበት ወቅት አንድ ፕሮሚስ ያደረገልን ነገር አለ፣ በዚህ አንቆምም ብሏል። እና ቅድም ያልኩትን ነገር በስቴፕ በስቴፕ ነው ተጽዕኖ የሚመጣው። አንዴ ከተከፈተ አንዴ የአሜሪካን መንግስት በነጻ ምንም አይነት ኮንዲሽን ሳይኖር ኢትዮጵያን መንግስት ዝም ብዬ ይርዳ የሚለውን ፖሊሲ አሁን እየቀየሩ የመጣበት ደረጃ ላይ ደርሷል። በዚህ ወቅት ቃል የገቡልን በዚህ እንደማይቆም አሁን ድራፍት አዲስ ድራፍት እንደተጀመረ ይህም ድራፍት ኢኮኖሚክ ማዕቀብ ተጽዕኖ የሚያደርግ እንግዲህ ተጽዕኖ በሚደረግበት ጊዜ የሚያስገድድ ማለት ነው። ተመሳሳይ እንደው በትልቅ ደረጃ ለማሳየት አልፈልግም፣ ነገር ግን ሌሎችም ሀገሮች በእንዲህ አይነት ጉዳይ ከኢትዮጵያ መንግስት ጋር ግንኙነት እንዳይኖራቸው እርዳታም እና የመሳሰለው ነገር እንዳያገኙ የአሜሪካን መንግስት የሚገፋ ከሆነ ከፍተኛ ጉዳት በገዢው ላይ ሊመጣ ስለሚችል ይህንን ሁሉ ድራፍት የሚያደርግ ረቂቅ ኮንግረስመን ክሪስመስ እያዘጋጁ መሆኑን ለእኛ ቃል ገብቶልናል።
መልካም። ዲያቆን ዮሴፍ፣ በአንድ በኩል የአዲሱ ጠቅላይ ሚኒስትር የዶክተር አብይ አህመድ መመረጥ በአገሪቱ ውስጥ ከቅርብ ሳምንታት ወዲህ የህዝብ ጥያቄዎች መልስ ወደሚያገኙበት ለአመታት የቀጠሉት ግጭቶች ሊያበቁ ይችላሉ፣ ሁኔታዎች ወደተፈለገው አቅጣጫ ሊሄዱ ይችላሉ የሚል ተስፋ ያሳደረበት እንደመሆኑ ኃላፊነት የተቀበሉበትን ንግግራቸውንም አስመልክቶ ተቃዋሚ ድርጅቶችን ጨምሮ በውጭ ሀገር ያሉ ሳይቀር አዎንታዊ ምላሽ የሰጡበት እንደመሆኑ ይህ ውጥን ያን የለውጥ ሂደት ያደናቅፋለሁ የሚለው በቀደሙ ውይይቶቻችንም ብናነሳው አሁንም ጥያቄ እየቀረበበት ነውና በዛስ ረገድ እንዴት ነው የምትመለከቱት?
እሺ፣ ዶክተር አብይን ንግግራቸውን ሰምተናል። እኔም ብዙ ኢትዮጵያኖች ዓለም አቀፍ ደረጃ ኢትዮጵያ ውስጥም ያሉት ይሰማኛል፣ እዛ ሆኜ ባልገኝም በእውነት መልካም አገላለጽ፣ መልካም መንፈስ፣ ወደ መቀራረብ የተሻለ ስርዓት ለማድረግ ተስፋ የሚሰጥ ንግግር ተናግረዋል። ግን ራሻኖች አንድ የሚናገሩት ጥሩ አባባል አለ፣ እመን ግን አረጋግጥ ይላል፣ ትረስት በት ቬሪፋይ ይላል። እና ይሄ HR 128 ማረጋገጫ ነው። ምክንያቱም ዶክተር አብይ የተናገሩት ነገር እና HR 128 በአማርኛ ተተርጉሞ የኢትዮጵያ ሕዝብ ቢያነበው እንደውም HR 128ን ገልብጦ ያነበቡ ነበር የሚመስሉት። እዛ ላይ አንዳንድ ነገሮችን እርግጥ አላነሱም፣ ያ ጊዜ አዋጅን በሚመለከት እስረኞች መቼ እንደሚፈቱ የመሳሰሉትን ነገር ይላል። ስለዚህ HR 128 ምንድን ነው ብሎ አንድ ሰው እንደው ድንገት መንገድ ላይ አቆሞ ቢጠይቀኝ መልሴ ምንድን ነው? የመልካም አስተዳደር የጀርባ አጥንት ነው ብዬ ነው መልስ የምሰጠው
እንጂ እንቅፋት የሚፈጥር ወይንም ደግሞ የሚፈለጉ ለውጦች እንዲያመጡ የሚያደናቅፍ አይደለም ነው የሚሉት እርሶ መከራከሪያ?
አዎ፣ ለምን ዶክተር አቢ ተቀራርበን እንስራ ሲል ኤችአር 128 ከኋላ ሆኖ ምን ይላል? አዎ ዶክተር አብይ ይሄ መልካም ሀሳብ ነው፣ እሱን ለማድረግ ግን እስረኞቹን መፍታት አለብን ይለዋል። አዎ ዶክተር አብይ መንፈሱ ጥሩ ነው፣ ነገር ግን ቪዚዋን ማንሳት አለብህ። አዎ ዶክተር አብይ ይሄ ያልከው መንፈስ በጣም ጥሩ ነው፣ ይህንን ለማድረግ ግን የሰብአዊ መብትን ምርመራ መደረግ አለበት ይለዋል። ስለዚህ አንዱ አንዱን የሚያግዝ ነው ይሄ። ሁለተኛው ነገር ደግሞ በጣም እንደው ከዚህም ጋር ተያይዞ መነሳት ያለበት ነገር ምንድን ነው? ይሄ አሁን የተፈጠረ የተባለው ነገር ንግግርና መንፈስ ወይም ምኞት ነው እንጂ በስራ ላይ ገና ያልተጀመረ ነገር ነው። ስለዚህ ይሄን ነገር ለመሆኑ አሁን አሜሪካኖች በእውነት ግልጽ አድርገን እንነጋገር ከተባለ አሁን ያለውን የገዥውን አካል በሁለት መንገድ አይተውታል። ለመጀመሪያ ጊዜ ለዚህም ነው ይህ ህግ ረቂቅ ኮንግሬስ ላይ ቀርቦ በሙሉ ድምፅ ያለፈው። አንዱ ምንድን ነው? ኢህአዴግ አንድ መንግስት፣ አንድ አካል፣ አንድ ድምፅ ሳይሆን በሁለት አካል የተለዩ ናቸው ብለው አምነዋል። አንደኛው የሪፎርሚስት ሊብራል የሆነ ሞዴሬት የሆኑ አካሎች አሉ፣ በሌላው ደግሞ በጣም አክራሪዎች አሉ።
ለውጥ ፈላጊና የለውጥ ሂደትን ያልፈቀዱ አሉ እያሉ ነው።
ስለዚህ ፖሊሲያችን ለውጥን የሚፈልጉትን ሞዴሬት የሆኑትን ከዚህ በፊት 27 ዓመት ሙሉ ይዘውት የነበረውን ፖሊሲ እንስር፣ እንግደል፣ ጊዜ አዋጅና ውጭ የሰብአዊ መብት ይህም የማያዋጣ መሆኑን አሜሪካኖች አምነውበታል። በዚህ መቀጠል አይችልም። ኢትዮጵያ ኢቭን ለጸረ ሸበርተኝነት አስተዋጽኦ ልታደርግ የምችለው ራሷ ከአመፅ ከዳነች ብቻ ነው። ያ ደግሞ ሊሆን የሚችለው ሞዴሬት ኃይሎች፣ ሊብራል የሆኑ ኃይሎች ከውስጥም ከውጭም ሆነው ተቀራራቢ የሆኑ ጉዳዮችን በጋራ ሰርተው ተቃዋሚም ኃይሎችም አድርገው ኔጎሽየትድ በሆነ መንገድ በድርድር ለመተላለፍ ሲችል ነው። በነገራችን ላይ እንዲህ አይነት ቀውስ ነገር ውስጥ የገቡ ከዚህ በፊት በታሪክ የምንረዳው ኢንክሉዲንግ ሳውዝ አፍሪካ ልክ በእንዲህ አይነት መሰረት ነው የተደረገው። ምክንያቱም በአፓርታይድ ፖሊሲ ውስጥ እነ ቦታ ሞዴሬት ሆነው ነበር የቀረቡት ከውስጥ ከገዥነት እና ኢትዮጵያንም አሁን የምትታይበት ወደ ግራ ትሄድ ወደ ቀኝ ትሄድ የምትለውን ነገር የምንዳኝበት ስለሆነ ነው። እና በዚህ ጉዳይ ላይ ግልጽ እንሆን፣ ይህ ህግ አሜሪካኖች በኢትዮጵያ በያዘችው ሁኔታ መቀጠል እንደማትችል ባያምኑበት ኖሮ እንኳን ኮንግሬስ ላይ ሊቀርብ ገዥውም ይህን ነገር አታጽድቁብኝ እስከ ማለት መድረስ ይቅርና ይህንን ጉዳይ ነው ብሎ የሚያነጋግረንም ሰው አይኖርም ነበር። ስለዚህ እንግዲህ ካነሳነው አይቀር በተለይ ዶክተር አብይ ሞዴሬት ከሆኑ የተናገሩትን ነገር የተመኙትን ነገር ለኢትዮጵያ ህዝብ ባሉት መሰረት ለማስሸጋገር የሚፈልጉ ከሆነ የአሜሪካን መንግስት ይህንን የእሳቸውን መንፈስ በስራ ላይ ለማዋል ህግ አውጥቶላቸዋል። ኤችአር 128 የሚባል እኛም ከአንተ ጋር ነን ለማለት የሚገልጹበት ኦፊሻል የሆነ ዶኩመንት እርግጥ ከአድሚኒስትሬሽኑም ባይሆንም ከኮንግሬስ ወጥቷል። አሁን ደግሞ በቅርቡ ሴኔት ላይ ቀርበው ደግሞ ሴኔትም ይህንኑ ኤግዛክትሊ ዘ ሴም ቨርቤት የሚሆነ ነገር ባይ ዘ ወይ ይህንን አሁን የገለጽኩትን ነገር አድማጮች እንዲያውቁ የምፈልገው ነገር አለ። ዶክተር አብይ ከተመረጡ በኋላ አሜንድመንት ገብቷል ኤችአር 128 ላይ። በፊት የዛሬ 6 ወር በኮሚቴው የጸደቀውን አይደለም ያለፈው። አሁን የእስረኞችን መፈታት በዚህም አሁን የጠቅላይ ሚኒስትር ስልጣን መረካከብ ምክንያት በአደባባይ ላይ ወጥተው የገለጹትን መንፈስ እና የፖለቲካ ዓላማ ያመሰግናል። ይሄ ከየት የመጣ ነው? የእነሱ አፕቱዴት በሆነ በአሁን ጊዜያዊ በሆነ ተጨባጭ ነገር የኢትዮጵያን ወቅታዊ ጉዳይ የሚከታተሉና በነገሩ ደስተኞች እንደሆኑ የሚሰጡት መግለጫ ሆኖ ነው ያገኘ ነው። እና በአሜንድመንት ነው ያለፈው። ይሄ ትናንትና ወዲያ ያለፈው ህገ ረቂቅ ኮንግሬስ ላይ ያለፈው በፊት የመጣው ሳይሆን አሁን በኢትዮጵያ ላይ የተከሰተውንም ጉዳይ አንድ ላይ አብራርቶ ተጨምሮበት ያለፈ ውሳኔ መሆኑን መግለጽ ፈልጌ ነው።
መልካም፣ ሰፋ ያለ ማብራሪያን የሰጡን ዲያቆን ዮሴፍ ተፈሪ መቀመጫውን በምዕራብ ዩናይትድ ስቴትሷ የኮሎራዶ ክፍለ ግዛት ያደረገው የኢትዮጵያ አሜሪካውያን ሲቪክ ምክር ቤት በኮሎራዶ የተባለው ማህበር ሊቀመንበር ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ ጌታዬ።
እግዚአብሔር ያክብርልኝ።
ዲያቆን ዮሴፍ ተፈሪን በድጋሚ አመሰግናለሁ። አድማጮች፣ ሰፋ ያለውን የምሽቱን ክፍለ ጊዜ የሚወስደውም በትላንትናው ምሽት ጀመር ያደረግነው ውይይት ነው። በመግቢያው ላይ አስተዋውቀናል። ወደዚያው እናቅና።
አድማጮች፣ አሁን ደግሞ በሶሪያ ላይ ስለተፈጸመው ጥቃት የተቀናበረ ዝግጅት እናሰማለን። ከሶሪያው ዘገባ በኋላ ወደ ቅዳሜ መደበኛ ፕሮግራም እንመለሳለን።
ዩናይትድ ስቴትስ፣ እንግሊዝና ፈረንሳይ በሶሪያ ላይ የከፈቱት የተቀናጀ ጥቃት እየተካሄደ እንደነበረ ፕሬዚደንት ዶናልድ ትራምፕ ድንገት ብቅ ብለው ካስታወቁ 18 ሰዓታት አለፉ። ጥቃቱ የተከፈተው ሩሲያ በቅርቡ ዱማ ላይ አድርሰዋለች ለተባለ የተከለከለ ኬሚካል ጥቃት ምላሽ መሆኑን ፕሬዚደንት ትራምፕ ዋይት ሀውስ ውስጥ በሰጡት መግለጫ አስታውቀዋል። በሁለተኛው የዓለም ጦርነት ወቅት ከ1 ሚሊዮን በላይ ሕይወት በኬሚካል ጦር መሳሪያዎች መጥፋቱን ያስታወሱት ፕሬዚደንት ትራምፕ ያ ሁኔታ እንዲደገም ጨርሶ እንደማይፈቅዱ አስታውቀዋል። የአሜሪካ ጦር ሶሪያ ውስጥ የሚቆይበትን ጊዜ ፕሬዚደንቱ ባያሳውቁም ፕሬዚደንት ባሻር አልአሳድ ኬሚካል ጥቃቶችን እስኪያቆሙ ዘመቻቸው እንደሚቀጥል ተናግረዋል። ከሶሪያ መንግሥት ጋር ይተባበራሉ ላሏቸው የሩሲያና የኢራን መንግሥታትም ከአድራጎታቸው እንዲታቀቡና ከምዕራቡ ኃይሎች ጋር እንዲተባበሩ ጠይቀዋል። ፕሬዚደንቱ
In 2013, President Putin and his government promised the world that they would guarantee the elimination.
በተለይ ሩሲያን በተመለከተ በ2013 ዓመተ ምህረት በአውሮፓ የዘመን አቆጣጠር ማለት ነው፣ የሩሲያው ፕሬዚደንት ፑቲንና መንግሥታቸው የሶሪያን ኬሚካል የጦር መሳሪያዎች ለማውደም ዋስትና ሰጥተዋል። አሳድ በቅርቡ ያደረሱት ጥቃትና ዛሬ እኛ የሰጠነው አጸፋ ፑቲን ያንን ቃላቸውን ያለመጠበቃቸው ውጤት ነው ብለዋል ፕሬዚደንት ትራምፕ። ሩሲያ በዚህ የጨለማ መንገድ ከመቀጠልና የሰለጠነውን ዓለም እንደ ሰላምና መረጋጋት ኃይል ሆና ከመቀላቀል አንዱን መምረጥ አለባትም ብለዋል ዶናልድ ትራምፕ። የዩናይትድ ስቴትስ መከላከያ ሚኒስትር ጄም ማቲስ፣ የጦር ኃይሎቿ ጠቅላይ ኤታ ማዦር ሹም ጀነራል ጆሴፍ ዳንፎርድ እና ሌሎችም ከፍተኛ የጦር ሹማምንት ትናንት ማምሻውን መግለጫ ሲሰጡ ጥቃቱ የተፈጸመው በዋሽንግተን ዲሲ ሰዓት ትናንት ከምሽቱ 3 ሰዓት ወይም በአዲስ አበባና በመካከለኛው ምስራቅ ጊዜ ዛሬ ማለዳ ከሌሊቱ 10 ሰዓት ላይ እንደነበር አስታውቀዋል። ጥቃቶቹ ደማስቆ አቅራቢያና ሆምስ ውስጥ በሚገኙ 3 ኢላማዎች ያነጣጠሩና በኬሚካል የጦር መሳሪያዎች ሳይንሳዊ ምርምርና ልማት ተቋም እንዲሁም በማከማቻዎችና መሠረተ ልማቶቻቸው ላይ ያተኮሩ እንደነበሩ ባለሥልጣናቱ አስታውቀዋል። ጥቃቶቹ የተካሄዱት 1 ሰዓት ከ10 ደቂቃ ለሆነ ጊዜ እንደነበርና ኢላማዎቻቸውን በተሳካ ሁኔታ መጥተው ማውደማቸውን ተልዕኳቸውንም ማጠናቀቃቸውን አስታውቀዋል። ዘመቻዎቹ ከፍተኛ ጥንቃቄ የተደረገባቸውና ትክክለኛ እንደነበሩ ያስታወቁት የጦር አዛዦችና የመከላከያ መስሪያ ቤቱ ባለሥልጣናት በሕይወት ላይ ሊደርስ የሚችልን ጉዳት በተቻለ መጠን ለማስቀረት የታሰበባቸው መሆኑንም አመልክተዋል። ፕሬዚደንት ትራምፕ ዛሬ ባወጡት የትዊተር መልእክት ተልዕኮው ተሳክቷል፣ ሚሽን አኮምፕሊሽድ ብለዋል። እንቅስቃሴውንም ዘመቻውንም በከፍተኛ ሁኔታ አሞግሰዋል። የመከላከያ ሚኒስትር ማቲስ ወሳኝ እርምጃ ሲሉ የጠሩት ይህ ጥቃት ለባሻር አልአሳድ እንዳለፈው ሳምንት አይነት ኬሚካል ጥቃት ዳግመኛ እንዳያካሂዱ ግልጽ መልእክት ያስተላለፈ ነው ብለዋል። የአሳድ መንግሥት ባለፈው ዓመት የተፈጸመበት ጥቃት ትምህርት እንዳልሰጠው በግልጽ ያስታውቃል ብለዋል ማቲስ። ዛሬ እኛና አጋሮቻችን ጠንከር ያለ ዱላ ነው ያሳረፍንበት። አሳድና ነፍሰ ገዳይ አበጋዞቹ በተጠያቂነት ሊያዙ የሚችሉበትን ሌላ ኬሚካል ጥቃት እንዳይፈጽሙ ግልጽ መልእክት አስተላልፈናል ብለዋል የመከላከያ ሚኒስትሩ። የመከላከያ ሚኒስትር ማቲስ በዚሁ ማብራሪያቸው ወቅት ባለፈው ሳምንት ዱማ ከተማ ውስጥ ቢያንስ ለ40 ሰው ሕይወት መጥፋት ምክንያት የሆነው የክሎሪን ጋዝ ጥቃት እንደነበረ በማረጋገጥ ተናግረዋል። ባለፈው ሳምንት በምስኪን ሲቪሎች ላይ የተፈጸመውን ኬሚካል ጥቃት የሶሪያ መንግሥት ለማድረሱ እርግጠኛ ነኝ። የአጸፋ ምላሽ እንድንሰጥ ያስቻለን በቂና በመረጃ የተደገፈ እርግጠኛነት ነው ያለኝ ብለዋል ጄምስ ማቲስ። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ዛሬ ኒውዮርክ ውስጥ በጉዳዩ ላይ ሲመክር ውሏል። ጀርመን፣ ካናዳ፣ አውስትራሊያና ጃፓን ሶስቱ አጋሮች ለፈጸሙት የትናንት ምሽት የአየር ጥቃት ድጋፋቸውን ሰጥተዋል። የአውሮፓ ህብረት ምክር ቤት ፕሬዚደንት ዶናልድ ተስክም እኛ ከአጋሮቻችን ጋር ከፍትህ ጎን እንቆማለን ብለዋል። የሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶ ዋና ጸሐፊ የንስ ሽቶልተንበርግ ኬሚካል መሳሪያን የሚጠቀም ሊጠየቅ ይገባዋል ብለዋል። በመንግስታቱ ድርጅት የቻይና ቋሚ ተጠሪ ማ ዣኦሁ ደግሞ በአካባቢው ውጥረት እንዲረግብና ነገሮች በጥንቃቄ እንዲያዙ አሳስበዋል። በሌላ በኩል ደግሞ ሁሉም ወገኖች ለዓለም አቀፍ ሕግጋት እንዲገዙ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ አሳስበዋል። ይህ በእንዲህ እንዳለ የፕሬዚደንት ባሻር አልአሳድ ደጋፊዎች ናቸው የተባሉ ሰልፈኞች ደማስቆ ውስጥ ዛሬ አደባባይ ወጥተው ጥቃቱን አውግዘዋል። ለመሪያቸውም ያላቸውን ድጋፍ ገልጸዋል። S-100 እና S-200 የሚባሉ ሩሲያ ሰራሽ ጸረ ሚሳኤል ተምዘግዛጊዎች ወደ ሶሪያ ይተኮሱ የነበሩ በርካታ ቁጥር ያላቸውን ሚሳኤሎች አየር ላይ እየቀለቡ አምክነዋል ሲል የሶሪያ መንግስታዊ ቴሌቪዥን ዘግቧል። ከአረቡ ዓለም የተባበሩት አረብ ኤሚሬቶች፣ ሳዑዲ አረቢያና ካታር ለአሜሪካ መራሹ ጥቃት ድጋፋቸውን አሰምተዋል።
ኢህአዴግ ኢትዮጵያን በዘውግ በዘር ከፋፈለ፣ የኢትዮጵያን አንድነት ኢትዮጵያዊነትን አዳከበ በሚል በተቃዋሚዎቹ ቢከሰስም አሁን አሁን ደግሞ በዘር ወይም በጎሳ መደራጀት እየተበራከተ መሆኑ ይስተዋላል ሲል ይንደረደራል። ለዚህም የተለያዩ የአማራ ስብስቦች በአማራነት እየተደራጁ መሆናቸውን ከቅርብ ብንነሳም አንድ አማራ በሚል የምስረታ ጉባኤውን ያካሄደውን ንቅናቄ መመልከት ይቻላል። ለዚህ ንቅናቄ መደራጀት ደግሞ ከፍ ያለ እገዛ ካደረጉት መካከል የዛሬ እንግዶቻችን ይገኙበታል ይለናል ፕሮግራሙን ያሰናዳው አዲሱ አበበ። ፕሮፌሰር ጌታቸው በጋሻው በሺካጎ የሃርፐር ኮሌጅ የምጣኔ ሀብት ጥናት መምህር ናቸው። አቶ ኃይለ ገብርኤል አያሌው የአንድ አማራ ንቅናቄ የድርጅት ጉዳይ ኃላፊ፣ ሶስተኛው ተወያይ አቶ ተክሌ የሻው የአማራ ህልውና ለኢትዮጵያ አንድነት ድርጅት ሊቀመንበር ናቸው። እንዲሁም መደራጀት በክፍለ ሀገር እንጂ በጎሳ ላይ መሆን የለበትም የሚል አቋም ይዘው የሚከራከሩት ፕሮፌሰር አለማንተ ገብረስላሴ ደግሞ ቀድሞ በዊሊያም ኤን ሜሪ ኮሌጅ የህግ መምህር ናቸው። እንግዶቻችን ያወያያቸው ቀደም ብዬ እንደጠቆምኩት አዲሱ አበበ ነው። እውን ኢትዮጵያዊነትን ለማጠናከር የአማራው በአማራ ብሔርነት መደራጀት ወይም የዘር ፖለቲካ ጠቃሚ ነው ሲል በቅድሚያ ለፕሮፌሰር ጌታቸው መካሻ ባቀረበው ጥያቄ ይንደረደራል።
አመሰግናለሁ ለእድሉ። እኔ የዘር ፖለቲካ ድርጅቶችን አልደግፍም ነበር። ብዙ የዘር ድርጅቶች ነበሩ። እነሱ ለኢትዮጵያ አንድነት ከሚያደርጉት አስተዋጽኦ የበለጠ ጉዳት ያመጣሉ ብዬ የምከራከርበት ወቅት ነበር። ዛሬ ግን ይሄ ሁኔታ ተለውጦ እኔ ወደድኩት ጠላሁት የኢትዮጵያ ፖለቲካ የዘር ወይ የጎሳ ፖለቲካ መንግስት ለ27 ዓመት ተዋቅሮ ያለው በጎሳ ወይም በዘር ላይ ነው። በዚህ ውስጥ ያልተወከለው እና የራሱ ዘር ኦር ጎሳ ለመጥቀም ወይም ለመከላከል እና የአገሪቱ የፖለቲካ ህይወት ውስጥ ብዙ ሚና ሊኖረው ያልቻለው አማራ ብቻ ነበር። እና አሁን ከጊዜ በኋላ ሁሉ ነገር ገብቶ በክልል ተደራጅቶ በሚኖርበት ጊዜ መታወቅ ያለበት አማራ እንደውም ኢትዮጵያን በክልል ሲከፍሉ ምንም ተሳትፎ አልነበረውም፣ የተደራጀ ስላልነበረ። በዋናነት ወያኔና ኦነግ የኦሮሞ ነጻነት ግንባር ባወጡ ማፕ መሰረት ተሰጠው እንጂ ይሄ ነው የኔ ብሎ ተከራክሮም ተነጋግሮ ያገኘው ነገር አይደለም። በዛ ሲተዳደር ይሄን እንደውም እንደ ብሔራዊ ጉዳት ወይም ንቀት እየተመለከት ነው እያለ ግን አሁንም በኢትዮጵያዊነት የሚደራጁ ድርጅቶች እያደጉ ለመሄድ ባቃታቸው ጊዜ ግን ሁሉ ነገር በዘር ብቻ በሚገለጽበት ጊዜ አማራ ለመደራጀት ሲሞክር የአማራ መደራጀት የለበትም፣ የአማራ መደራጀት ለኢትዮጵያ አንድነት አደጋ ነው እየተባለ በጣም ሲጠቃ ሳይ ይሄ ትክክል አለመሆኑ ብዙ ስሜት ሰጠኝ። የሚመጡት የለውጥ እንቅስቃሴዎች በሙሉ ካየ ናቸው፣ በዘር የሆኑ ናቸው። እና አማራ ለምን አይደራጅም? ልደራጅ በሚልበት ጊዜ ደግሞ ለምን ይወቀሳል? አሁን ያለው ስርዓት ከማንም ደግሞ ለይቶ አብልጦ የሚጎዳው የሚያጠቃው አማራ ሆኖ እያለ አማራ ራሱንም ለመከላከል እንዲችል እንደገና ኢትዮጵያን ለመገንባት ሁሉም በዘሩ ሄዷል። እና አማራም በራሱ የዘሩ ድርጅት ተወክሎ ከተቀሩት ጋር በመነጋገር የኢትዮጵያ አንድነትን በዛ በኩል ለማጠንከር እና ለማምጣት ይቻላል በሚል ነው። እንግዲህ
ፕሮፌሰር ባጭሩ የሚመልሱልኝ፣ አሁን ከዚህ ቀደም የዘር ወይም የዘውግ ፖለቲካ አልደግፍም ነበር ብለዋል። ዛሬ መደገፍ ስህተትን በስህተት ላይ ይሄ ስህተት ነው ኢትዮጵያን ይጎዳል ብለው የሚያምኑ እርስዎ በተለይ በፖለቲካ ብዙ እድሜውን ያሳለፉ ዛሬ ድረስ ንቁ የፖለቲካ ሰው ሆነው ስህተት ነበር የሚሉትን ነገር በሌላ ስህተት ማረም አይሆንብዎትም ይባሉ ምን ይመልሳሉ?
አይሆንም። የማይሆንበት ምክንያት ላለፉት 27 ዓመታት ያለው በኢትዮጵያ ውስጥ ነቅሶ ያለው የዘር ፖለቲካ ነው። የኔ መውደድ አለመውደድ ምንም ዋጋ የለውም እዚህ ላይ። ሪያሊቲው ወይም እውነታው ኢትዮጵያ ውስጥ ያለው የዘር ፖለቲካ ነው። ሁሉም በዘሩ ሲወከል፣ በዘሩ ያልተወከለ የተሰጠውን ብቻ እንደ ለማኝ የሚቀበል አማራ ብቻ ነው። እና አማራ ራሱ ጠብቆ ደህንነቱንና ፍላጎቱን ጠብቆ ከሌሎች ጋር ደግሞ በእኩልነት በኢትዮጵያ አንድነት ላይ ነው አማራው የሚመሰረተው። አሁን ከኦሮሞ የመጣው በኢትዮጵያ ውስጥ የኦሮሞን ጥቅም ለማስጠበቅ ብሎ ነው የመጡት። በእንደዚህ እንግዲህ ድሮ ያልነው ይሄ ብሔራዊ ድርጅት ስራ ካልቻለ አሁን በዘር ወይም በጎሳ ሲደራጁ እና ግን ለኢትዮጵያ አንድነት ተገዢ ነን ካሉ ያን የመጀመሪያውን የፈለግነውን ካላገኘ ነው ይሄ የተሻለ አማራጭ ነው። አሁን እኮ ከዛም ወርደን በጠቅላይ ግዛት ወር አስተዳደር ደረጃም እየተደራጀን ያለ ነው።
ይሄ ይሻላል የሚሉ አሉ። ለዚህ ነው ፕሮፌሰር አለማንተን ያቀረብኩት። በኋላ ይመጣሉ። አቶ ኃይለ ገብሬ ወደ እርስዎ ጋር ልምጣና የተያያዘ ጉዳይ ስለሆነ አማራ በአማራነቱ ቢደራጅ ለኢትዮጵያ ጠቃሚ ነው የሚለውን ነገር እርስዎም አብረው እንዲያውም ከፕሮፌሰር ጌታቸውና ከሻለቃ ዳዊት ጋር ሆነው አንድ አማራን ለማደራጅተው እዚህ አድርሰው እንደውም በራስዎም የዛው ድርጅት ደግሞ ትልቅ ድርሻ ኃላፊነት ወስደዋል። ይሄ እንደው ለራስዎ ታግለው ራስዎን ስልጣን ላይ እንዳበቁ የሚገምቱ ሰዎች አሉና አደራዳሪ፣ ሸምጋይ፣ አገናኝ ሆነው አሁን ደግሞ እንደገና እዚህ ውስጥ መገኘቱ።
አመሰግናለሁ። ስንነሳ አማራ ድርጅቶችን በሙሉ አንድ የማድረግ ነበር እና በዚህ ሂደት ውስጥ መተን አንድ አማራን ካደራጀን በኋላ በአንድ አማራ ውስጥ ኃላፊነት ለምን ያስክ ለሚለው ጥያቄ ሲጀመር ድርጅቶችን ለማጠናከር በዛ ውስጥም አስተዋጽኦ በምችለው ለማድረግ ነው የተነሳሁትኝ። ነገር ግን አንድ አማራ ሲመሰረት የማደራጀት ልምዱም አቅሙም አለህና ብትረዳን የአንተ ሚና ያስፈልጋል የሚል ጥያቄ ስለቀረበልኝ ከዛ አንጻር ቀበልኩት ኃላፊነት ነው። ኃላፊነቱን የሰጡኝ ራሳቸው የድርጅቱ የመሰረቱት አካሎች ናቸው። የአማራው የመደራጀት ጉዳይ ለተለየ ዓላማ ሳይሆን የትግራይ ነጻ አውጪ ግንባር ላለፉት 27 ዓመታትም ሁለንተናዊ ጥቃት የከፈተው አማራው ላይ ነው። አማራው ጠላቴ ነው፣ ጠላቴን መጥፋት አለበት በሚል ሰፊ ዘመቻ ስላደረገ የአማራው የመደራጀቱ ዓላማ የህልውናውን የማስጠበቅ ነው። አማራው እንደ ኢትዮጵያዊ እንደ አማራ በሀገር ውስጥ በነጻነት የመኖር መብቱን ህልውናውን ለማስጠበቅ የግድ መደራጀት ስላለበት ለመደራጀት ጥረት እየተደረገ ነው። አሁንም በሰፊው ጥረት ይደረጋል።
ህልውናውን ለማስጠበቅ ግን አማራው በአማርነት መደራጀቱ ብቸኛ አማራጭ ነው ማለት ነው?
ብቸኛ አማራጭ ነው ብዬ አምናለሁ። ለምን ቢባል አሁን ነገሮች ተለውጠው የተሻሉ ሁኔታዎች ቢመጡም አማራውን የሌሎች ብሔር ብሔረሰቦች ሁሉ ጠላት፣ በዝባዥ ጨቋኝ ገዢ እንደነበር ተደርጎ የተሰበከው ስብከት በብዙ ቦታዎች ለብዙ ሺህ አማራዎች ጥቃት ተጋልጠው ቆይተዋል። ይህንንም ጥቃት ለመመከት በመላው አማራ ህዝብ ድርጅት ከ1984 ጀምሮ በፕሮፌሰር አስራት መሪነት ተጀምሮ ያንን ጥቃቶች ለመመከት በጣም ሰፊ ትግል ተካሂዷል። እኔም በዛ ውስጥ አልፌያለሁ። ላለፉት 24 ዓመታት ትግል ሲካሄድ አይቻለሁ። አማራው ተነጥሎ የተመጣው በፖለቲካ አመለካከቱ በሌላ ነገር አይደለም፣ በአማራነቱ ነው። እና አማራው ህልውናውን ለማስጠበቅ መደራጀት አለን።
ነገር ግን አማራውን በአማራነት ማደራጀት ለኢትዮጵያ ይጠቅማል የተባለውን ያህል የአማራ ድርጅቶች እርስ በርስ ከመናቆር አንዱ አንዱን ከመጥለፍ የወዘኑበት ጊዜ እንደሌለ ተጨባጭ ነገር ማቅረብ እንችላለን። መሄድ አለን። ሩቅ ሳንሄድ ግን በቅርቡ 18 ያህል የሲቪክና የፖለቲካ የአማራ ድርጅቶች ተሰባስበው አሁን እናንተ አንድ አማራን ስትመሰርቱ ምን ያህሉ እናንተ ውስጥ እንዳሉ አላውቅም። የብዙ ሰው ጥያቄ ደግሞ እንዴ በአማራነት መደራጀት ይሁን መልካም ነው ከተባለ ለምንድን ነው 15 20 የአማራ ድርጅቶች ያስፈለጉት የሚባል ነገር አለና፣ አቶ ኃይለ ገብርኤል አሁን እናንተ አንድ አማራ ኢትዮጵያ ውስጥ ያሉ አማሮችን በጠቅላላ ይወከላል ወይም እነሱን የነሱ ድምጽ መሆን ይችላል ሌሎቹ አስፈልጉም ነው? እስቲ እንገሩኝ።
አይደለም አንድ አማራ ስንመሰርት ከረጅም ጊዜ ጀምሮ በፖለቲካና በሲቪክ የተደራጁትን የአማራ ድርጅቶችን ወደ ጋራና ጠንካራ የትብብር መድረክ ለማምጣት ሲሞከር የነበረው እንቅስቃሴ ቀጥሎ የመጣ ሂደት ነው።
ምን ያህሉ አሉ ከ18ቱ እናንተ ውስጥ ባጭሩ?
ከእኛ ውስጥ ከ18ቱ የሉም። 18 የተባሉት አንደኛ ድርጅቶች፣ የፖለቲካ ድርጅቶች አሉ። የሲቪክና የኮሚኒቲ ድርጅቶቹ በጣም ውስን ናቸው።
ከውስኖቹም እናንተ ውስጥ ያለ የለም? እሺ ይቀጥሉልኝ።
ይሄ የተለየ ነው እና እኛ ይህን ሂደት የጀመርነው ላለፉት አንድ አመት በላይ ነው። ጋሸትሬን ጨምሮ ሌሎቹንም ድርጅቶች በፖለቲካና በሲቪክ የነበሩትን ድርጅቶች ጨምሮ አንድ ጠንካራ የአማራ ድርጅት ለማምጣት ስራ ሲሰራ ነበረ። በዛ የስራ ሂደት ውስጥ በተለያዩ አለመግባባቶች ያሰብነው ነገር ሳይሳካ ሁሉንም አጠቃሉ አንድ ጠንካራ ግንባር እንፈጥራለን ያልነው ሳይሳካ ቢቀርም በተወሰነ ደረጃ የነበሩትን ግን እስከ መጨረሻው አምሶ አንድ አማራን ለመመስረት ችለናል።
እነ ፕሮፌሰር ጌታቸው ያወጡትን መግለጫ አይቻለሁ፣ እጄ ላይም አለ። ነገር ግን እኔ ግን ጥያቄ እዚህ ላይ ላቆይና የአማራውን ህልውና ለማቆየት ኢትዮጵያን ለማጠናከር ተብሎ ያለው ነገር በአማራዎች መለያየት ይሄ ነገር እየተበላሸ አይሄድም ወይ? ምን ያህል ታስቦበታል? አሁን እርስዎ እንዳሉት ጋሽ ተክሌ መስመር ላይ አሉ። እሳቸውም አቶ ተክሌ እሳቸው እንኳ የሉበትም እናንተ ውስጥ አብራችሁ ግን ጀምራችሁ ይሄ ነገር ብዙ ሰው የሚጠይቀው ምንድን የሚያለያያቸው የሚለው ነው። እና እንደው
ዝች ላይ ጌታቸውም ሀሳብ
እሰጣለሁ። የያዙልኝ ፕሮፌሰር። እሺ አቶ ኃይለ ገብሬ ባጭሩ
እንግዲህ መደራጀት አለበት መደራጀት የለበትም በሚል በጣም ረጅም ዘመን ሙሉ አማራው በውዝግብ የተሞላ ፖለቲካ ነው ሲራመድ የነበረው። የተደራጁትንም በማፍረስ ሂደት ውስጥ ነው። እንግዲህ በኢትዮጵያ ታሪክ ውስጥ በብሔር ድርጅት ከተደራጁት ራሱን ያፈረሰ ድርጅት መላው አማራ ብቻ ነው። በአማራነት መቀጠል የለብኝም ኢትዮጵያን ማካተት አለብኝ በሚል ድርጅቱ ፈርሶ ነበር። ያን ድርጅት እንደገና ተመስርቷል። ነገር ግን ቡድኖች መካከል ያለው ልዩነት መሰረታዊ የሆነ የአንድ የሀሳብ ልዩነት አለ። የቀድሞ ፖለቲካ ባህላችን ያመጣው የአንጃና የግሩፕ ባህል እንጂ መሰረታዊ የሆነ አንዱ ከሌላው ጋር በአማራ ጉዳይ ላይ የተለየ ነጥብ ኖሮት አይደለም። የፖለቲካ ባህላችን ያለመዳበሩ ውጤት ነው ብዬ ነው እኔ የማምነው።
እሺ ወደ አቶ ተክሌ ልሂድ። ፕሮፌሰር የያዙልኝ አልረሳውም፣ ዶክተር ጌታቸው ሌሎችም አሉ። ፕሮፌሰር አለም አንተም አቶ ተክሌ እርስዎ ጋር የምመጣው ምክንያት የተያያዘ ነገር በመሆኑ ነው። ከዚህ ቀደም በሞረሽ ወገን የነበረ የምናውቀውት አሁን የአማራ ህልውና ለኢትዮጵያ አንድነት ድርጅት ውስጥ ነው በሊቀመንበርነት። ምንድን ነው ይሄ የተለያየ ቦታ የመሆኑ ነገር? አሁንም በአማራ ውስጥ ነው ያሉትና የአማራ በአማራነት መደራጀት ለኢትዮጵያ ህልውና ጠቃሚነቱ ምን ያህል ያዩታል? ከአንድ አማራ ጋራ ለምንድን ነው አብራችሁ ልትሰሩ ያልቻላችሁት? እርስዎ ጋር ያሉትን 18ቱን የሲቪክና የፖለቲካ ድርጅቶች አሰባስበው አንድ ላይ መሄድና መስራት ያልተቻለው ለምንድን ነው?
አመሰግናለሁኝ እድሉን ስላገኘሁኝ። በመጀመሪያ ደረጃ ሞረሽ ሲቪክ ድርጅት ነው እና ሞረሽን ላለፉት 5 ዓመታት በሊቀመንበርነት መርቻለሁኝ። ሞረሽ አሁንም በሲቪክ ድርጅት የሚቀጥል ነው። ሞረሽ ግን አማራ የፖለቲካ ድርጅት የለውም፣ ከፍተኛ ጥቃት ደርሶበታል፣ በሲቪክ ድርጅትነት የአማራውን ችግር መቋቋም አይቻልም የሚሉት አባላቶቻችን ላይ እየተነሳ በመምጣቱ ከሌሎች 2 ድርጅቶች ጋራ በመገናኘት የአማራ ህልውና የዛሬ አመት ተመስርቷል። የድርጅቶቹ መብዛት ግን በአመሰራረት አማራው ተጣልቶ አብሮ የመስራት ችግር ኑሮበት አይደለም። በአማራው ላይ የውጭም የውስጡም ሰው የጠላትነቱን አበረከቱበት። ስለዚህ ባለፉት 43 ዓመታት አማራው ነው በገዢ መደብነትም በጨቋኝነትም በጨቋኝ ብሔረሰብነትም ነፍጠኛ ትምክረኛ ተብሎ የተዘረፈ በማንነቱ ማፈር የጀመረው በዚህ ምክንያት ነው። በዚያ የተረፈ የምናስታውሳቸው ናቸው። በሀገሪቱ ውስጥ ከ83 እስከ 84 በነበረው ጊዜ ውስጥ የተደረገውን እልቂት ሐረር ላይ አርሲ ላይ እናስታውሳለን፣ ወለጋ ላይ እናስታውስ። ያ ለፕሮፌሰር አስራት መሀድ ለመመስረት ምክንያት ሆናቸው። በዚያ የተረፈ ደግሞ በሽግግር መንግስቱ እንደሚታወቀው ሁሉም ድርጅቶች የራሳቸውን የጎሳ ድርጅቶች ይዞ የቀረቡት አማራ ተወካይ አልነበረውም። ስለዚህ በአማራው የኔ የሚለው ነገር አልነበረውም። በኢትዮጵያ ፖለቲካና ማህበራዊ ውስጥ ተገለለ። ብቻ አሁን ከየትኛውም ቦታ ላይ ከኦሮሞዎቹ ብንሄድ 16 ድርጅት አላቸው። ጉራጌዎቹ 4 አላቸው። አፋሮቹ 4 አላቸው። ሀረሬዎቹ 4 አላቸው። እምዳ ሁሉም ብሔረሰብ የራሱ ድርጅት አለው። አንዳንድ ሞኞች ናቸው አማራው ጠፍቶ ኢትዮጵያ ትኖራለች ብለው የሚያስቡ ካሉ ያ ሌላ ጥያቄ ነው የሚሆነው። እኛ ግን እንደኛ እምነት ኢትዮጵያ አንድም ብሔረሰብ ጠፍቶ ኢትዮጵያ አትሆንም የሚል እምነት ነው ያለን። ስለዚህ ኢትዮጵያን አንድነት ለማድረግ የኢትዮጵያ ህዝብ ለማረጋገጥ ጠንካራ የሆነ ድርጅት ከተፈጠረ ጠንካራ ማንም ሰው ይደግፈዋል። ይሄ መታወቅ አለበት። አገር እኮ በስምምነት ተመስርታ አታውቅም። እነ ጣሊያንን፣ እነ ፈረንሳይን፣ እነ ጀርመንን፣ እነ ሩሲያን ይህንንም አገር ብንመለከት አሜሪካን በስምምነት ሰዎች ቁጭ ብለው አገር አልገነቡም። ከዚህ አንጻር አማራው ሲደራጅና የራሱን ማንነት ሲያስጠብቅ መጀመሪያ ሌሎች ለመቆም የራሱን ህልውና ማስጠበቅ መቻል አለበት።
ግን የራሱን ስምና ማቋረጥ አይደለም ሀሳብ ካለ ይነግሩኛል። አማራው ብዙ ቢሆንም ተጣልቶ አይደለም ብዙ የሆነው የሚለው ነገር እርስ በርስ ተጣልተው የአማራው እከሌ እከሌ ማለት አልፈልግም፣ አንዱ በአንዱ ላይ የሚያወጣው መግለጫ በየጊዜው የምናነባው ነው። ለጠብ እንግዲህ ዱላ ይዞ መደባደብ የግድ አስፈላጊ አይደለም። አንዴ ሌላው ደግሞ ሁሉም
ተጣሉ የምንላቸው አንደኛ በአስተሳሰብ ሲመጣ ለአማራው እኔ ያስኩት መንገድ ትክክል ነው ብሎ ይነሳል። ብሶቱ ያንገበገባቸው ወጣቶች በመሰላቸው መልክ ተቃርመዋል።
ብትሰበሰቡ መልካም እኮ ነው መሰብሰባችሁ፣ ግን ተሰብሰባችሁ አንድ አልሆናችሁም። ለጊዜው አንድ አማራ ለብቻው ወጥቷል። ዋናው ጥያቄ እኮ ህዝቡም የሚጠይቃችሁ የዘር ፖለቲካ ለኢትዮጵያ ጎጂ ነው እየተባለ ያንኑ እኛ ካልተደራጀን ሌላው ከተደራጀ እኛ ስለምን ይቅርብን በሚል በፉክክር መንገድ መመስረት ወይም መቋቋም ያለባቸው አይመስለንም ነው የብዙ ሰው አስተያየት።
መጀመሪያ ደረጃ አንድ አማራ ይህ ስብስብ ከተፈጠረ በኋላ የተፈጠረ ድርጅት ነው።
እሱ ቁም ነገር የለውም። መቼም ይፈጠር መቼም ግን ተቋቁሟል። እሱ አይደለም ነጥቡ እኮ። ምንድን ነው አንድ ያላረጋችሁ ነው? የዘር ፖለቲካ ጠቃሚ ነው ለምን ትላላችሁ ነው? ከዚህ ቀደም የተወገዘን ነገር ዛሬ መስራቱ ትክክል ያደርገናል ወይ ነው ጥያቄው እኮ።
አልተወገዘም እኮ። ቢወገዝማ ኢትዮጵያ ይጠፋ ነበረ። 9 ክልሎች ተመስርተው እያንዳንዱ ድርጅት በራሱ ቋንቋ መጥቶ አማራ ጠላት ነው ተብሎ አማራ ከየትኛውም ቦታ ተገሎ እያለ ጠፋ የሚያሰኝ አይደለም። ይህ በትናንቱ የሚያስቡ ሰዎች አምና የሚያስቡ ሰዎች ናቸው እና እንዲህ የሚሉት ዛሬ አልጠፋም። እራሱ አማራው እኮ አማራ ክልል ያለው አማራ ነህ ተብሎ ነው ያደገው።
እሺ፣ አጭር ነገር ለፕሮፌሰር ጌታቸው ሰጥቼ ወደ ፕሮፌሰር አለማን ትሄዳለሁ። ቅድም እዚች ጋር ልግባ ብለው ነበር ፕሮፌሰር፣ በአጭሩ ይንገሩኝና እስካሁን በትዕግስት ወደ ጠበቁኝ ወደ ፕሮፌሰር አለማን ትሄዳለሁ።
በጣም አመሰግናለሁ። አንድ ይህ 18 ድርጅቶች የሚባለው እንደው ቁጥሩም ብዙ ያስመስለዋል እንጂ መታየት ያለበት ነገር ምንድን ነው? ሪሊ ያን ያህል አይደሉም። አሁን አቶ ተክሊን ራሳቸውን ብትወስዳቸው የእሳቸው ጋር የተያያዘ 4 ግሩፕ ነው። የእሳቸው የፖለቲካ ድርጅት አለ። የእሳቸው የዚህ ሞረሽ የሚባለው ሲቪክ ግሩፕ አለ። የእሳቸው ሬዲዮ አለ። የእሳቸው ደግሞ አንድ ሌላ እንደዚሁ የጽሁፍ ነው የምን አለ። አሁን ይሄ 4 ነው። በእንደዚህ አትላንታ ተብሎ 2-3 ሰዎች ብቻ ማህበር አቋቁሞ እሱም ተው እንደዚህ ይወከላል በየቦታው እና ቁጥር ለማብዛት የተደረገ ነገር እንጂ በተግባር እንደው ሪል ከተወሰደ ጥቂት ናቸው።
እሺ፣ 18ም ባይሆኑ ግን ፕሮፌሰር 18ም ባይሆኑ ግን አሉ በፖለቲካ የተደራጁና እነሱን እንኳን ለማደራጀት ጥረት ልታደርጉ ይገባል ነው እኮ እናንተ የምትጠየቁት እርስዎ እና ሻለቃ ዳዊት።
እሺ፣ ገባኝ።
አድማጮች፣ ውይይቱ አላበቃም፣ ሳምንት ይቀጥላል። Jawa Jinnat የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ አሉላ ከበደ ነኝ። የፕሮግራሙ አቀናባሪ ንጉሡ ታምሬ ነው። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በእኛ በኩል አሁን በዚሁ ተሰናበትን። ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.